የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። በዛሬ ምሽት ቆይታችን በሳምንቱ ውስጥ ካሰማናችሁ ጥንቅሮች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ሀብታሙ ስዩም ነኝ አብሬያችሁ የማመሸው። የኮሌራ ወረርሽኝ በተለያዩ የኢትዮጵያ ክፍሎች መነሳቱን የሚመለከታቸው ወገኖችን ጠቅሶ ሙክታር ጀማል በሳምንቱ መጀመሪያ ላይ አስደምጠውን ነበር። የሙክታር ዘገባ ይቅደም።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንዳስታወቀው የኮሌራ ወረርሽኝ በአማራ፣ በኦሮሚያ፣ በትግራይ፣ ሶማሌ ክልል እንዲሁም በአዲስ አበባ አንዳንድ አካባቢዎች መከሰቱን ትላንት ባወጣው መግለጫ አስታውቋል። ኮሌራ አጣዳፊ ተቅማጥና ትውከት በማስከተል በሰውነት ውስጥ የሚገኘውን ፈሳሽ አሟጦ አቅምን በማዳከም በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ተገልጿል። በኦሮሚያ ክልል በምዕራብ ሐረርጌ ዞን በጭሮና ኦዳቡልቱ እንዲሁም በበዴሳ ከተማ፣ በትግራይ ክልል በምስራቃዊ ዞን ከልታ አውላዕሎ ወረዳ፣ በአዲስ አበባ ከተማ በአቃቂና በአዲስ ክፍለ ከተማ የበሽታው ምልክት ታይቶባቸው እየታከሙ መሆኑ ታውቋል። የሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ መጎስ ስለ ተላላፊ በሽታው ዛሬ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ይህም ብለዋል።
ሶማሌ ክልል ላይ 33 ሰዎች ላይ የተከሰተ ሲሆን በናሙና ግን ማረጋገጥ አልተቻለም። ይህም ደግሞ የሆነበት ምክንያት በወንዝ ሙላት ምክንያት ባለሙያቻችን ሰዎቹ ናሙና መወሰድ በሚችልበት ጊዜ ሕክምና ከመውሰዳቸው ፊት ስለሆነ ናሙና መወሰድ ያለበት ሕክምና ከወሰዱ በኋላ ስለተወሰደ አሁን አብራፋዊ መመርመር አልቻለም። ስለማረጋገጥ ኮቪድ መሆኑን
የበሽታውን መንስኤ ለማረጋገጥ ከታካሚዎች በተወሰደ ናሙና የላብራቶሪ ምርመራ ተደርጎ ወረርሽኙን ያስከተለው ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን የገለጹት ዶክተር በየነ ሞገስ የመጸዳጃ ቤት አጠቃቀም፣ የመመገቢያ የመጠጫና የውሃ ማስቀመጫ እቃዎች ንጽህና ጉድለቶች የበሽታው መንስኤ መሆናቸውን ዶክተር በየነ ሞገስ አሳስበዋል።
በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ቪብሪዮ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ የሚያመጣው እሱ እንደሆነ አጣራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሐረርጌ ዞን ኦዳቡልቱም ወረዳና ሽሮ ወረዳ እንዲሁም በበዴሳ ከተማ አሁን ወረርሽኙ ተከስቷል። ከነዚህም ከሶስቱ ቦታዎች ናሙናዎች ተሰብስበው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላብራቶሪ ከተመረመሩ በኋላ ከመረመርናቸው 8 ናሙናዎች ውስጥ 5ቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን 6 በሽታው የተያዙ ወይም አጣዳፊ ተቅማጥና ትውከት ያለባቸው ሰዎች ነበሩ። ከነሱ የላብራቶሪ ናሙና ወስደን በመረመርነው መሰረት አንዳቸው ላይ ያው አንድ ሰው ላይ ወይም አንድ ሰው ናሙና ላይ ቪብሪዮ ኮሌሬ አሁንም ተገኝቷል ማለት ነው። በዚህም እንግዲህ ኮሌራን የሚያመጣው ባክቴሪያ እንደሆነ ያስቆንቱ እነዚህ ሰዎች ህመም ያስከተለባቸው ማረጋገጥ ችለናል ማለት ነው።
በማንኛውም የቤተሰብ አባልና በአካባቢው ባሉ ሰዎች ላይ ምልክቱ ሲታይ በፍጥነት ወደ ሕክምና ማዕከል መውሰድ እጅግ አስፈላጊ መሆኑን ያሳሰቡት ዶክተር በየነ ወረርሽኙ በተከሰተባቸው ወረዳዎች የፈጣን ሕክምና ቡድን ተሰማርቶ ለዚህ አገልግሎት ብቻ በተቋቋመ ጊዜያዊ የሕክምና ማዕከል ሕክምና እየተሰጠ መሆኑንም ተናግረዋል።
በአጠቃላይ እንደ ሀገር አሁን 366 እስከ ትላንትና ድረስ ባሉ 366 ሰዎች እንግዲህ ምልክት ታይቶባቸዋል ማለት ነው። በአማራ ክልል 197፣ በኦሮሚያ 122፣ በአዲስ አበባ 6፣ በሶማሌ 33፣ በትግራይ ደግሞ 8 ሰዎች ለበሽታው ምልክት ታይቶባቸዋል ማለት ነው።
ምናልባት የነፍስ መጥፋትን በተመለከተ የተከሰተ የሞት አደጋ አለ ዶክተር?
እንግዲህ የሞቱ ሰዎች አሉ። ይህም በሁለት ነገር ማየት ያስፈልጋል። እኛ እንደ ኢንስቲትዩሽን እያን ያለ ነው በፋሲሊቲ ናቸው ጤና ተቋማት ጋር ያደረግናቸው ወይም ደግሞ ምርመራ ተደርጎላቸው አተት መሆኑ ተረጋግጦ የሞቱበትን ምክንያት ያላቸው 5 ሰዎች አሉ። እንግዲህ ከሁሉም ክልል የተውጣጣ ነው የምነግርህ። በአጠቃላይ ግን 15 ሰዎች በኮሚኒቲ ማህበረሰብ ውስጥ ያሉ እንግዲህ ህይወታቸው ያለፉ ሰዎች አሉ። እነሱ ግን በምን ይሞቱ በምን በእኛ በኩል በቂ ማስረጃ የለንም። ግን ከክልሎች ይህን ያክል ሰዎች እንደሞቱ መረጃ ደርሷል። አማራ ክልል 14፣ በኦሮሚያ ክልል ደግሞ 1።
ህብረተሰቡ ወረርሽኞችን ለመከላከልና ለመቆጣጠር በሚደረገው ጥረት ምግብ ከማዘጋጀት ከማቅረብና ከመመገብ በፊት ከመጸዳጃ ቤት መልስና ህፃናትን ካጸዳዱ በኋላ እጅን በሳሙና መታጠብ አስፈላጊ መሆኑን መክረዋል። ለማንኛውም አገልግሎት የሚውሉ የቧንቧ፣ የጉድጓድ፣ የምንጭና ከወንዝ የተቀዳ ውሃ በውሃ ማከሚያ ዘዴ ወይንም ውሃ ላይ መድኃኒት በመጨመር ወይም በማፍላት መጠቀም እንዳለበት ዶክተር በየነ ሞገስ አሳስበዋል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከላ አሜሪካ ራ ጋቢና።
በመላው ዓለም የሚኖሩ የእስልምና እምነት ተከታዮች የኢዳል ፈጥርን በዓል በሳምንቱ መጀመሪያ በደመቀ ሁኔታ አክብረዋል። ይህም በማስመልከት የበዓል ትዝታውን እንዲያጋራን የጠየቅነው እዚህ ዋሽንግተን ዲሲ አካባቢ በታክሲ ሾፌርነት የሚሰራው ሁሴን አህመድ ቀጣዩን የዓመት በዓል ወግ እንዳጋራን አይዘነጋም።
ስሜ ሁሴን አህመድ ከኢትዮጵያ የመጣሁበት ጊዜ ጁላይ 4 1997 የመጣሁት እዚህ እንግዲህ ወደ 21 ዓመት ተቀምጫለሁ። እና ስመጣ በእውነቱ የመጀመሪያ ጊዜ የመጣሁ ጊዜ አብሮ አደጌ ጓደኛዬ መኮንን የሚባለው እሱ ከኔ በፊት 6 ዓመት የመጣ ነበር እና ስፖንሰር እሱ ነበር እና ጓደኛዬ የምለው ጓደኛ አይደለም ምለው ወንድሜም የምለው አላቅም። ሂዝ ኦርቶዶክስ ነው። ማናጀሩ ሙስሊም ነበረ የእሱ ማናጀር እና እኔ ስመጣ ስለሚያውቅ የመጀመሪያ ጊዜ መስጊድ ይሄው ብሎ ሊተር ሪቨር ፓርክ ላይ ያለ መስጊድ ወስዶ ተረከበው ብሎ መሐመድ ያህያ የሚባል አለ ለእሱ አስረከበኝ። ከዛ በኋላ ከአንድ 3 ወር በኋላ የመጀመሪያው ረመዳን በአሜሪካን ሀገር የከፋኝና ከቤተሰብ ሴረሞኒ የተለያየ ስለሆነ ግን የዚህን ጊዜ ጓደኛ ይህ ምልህ ጓደኛ ነው ሳምቡሳ እየጠበሰ እኔ እንኳን ምንም ነገር የምችለው ነገር የለም ሁሉን ነገር እያደረገ የመጀመሪያውን ጾም ለተወሰነ ጊዜ የከፋኝ ምንም ጾም ያለው ከዛ በኋላ ግን ብዙ ወዳጆች ጋር በመተዋወቅ ለመጀመሪያ ጊዜ አሚራችን እስካሁን ድረስ ያለው ሀጂ ነጅብ መሐመድ ኢትዮጵያ ያለው እሱ እዚህ ሆኖ ለኢትዮጵያ እንትን ይረዳ እንደነበር ድሮ ገና ካልመጣ አቅ ነበርና እሱ ጋር ተገናኝቼ ከዛ በኋላ ኮሚኒቲው ጋር ጀምረን የመጀመሪያ ኮሚኒቲው የኢትዮጵያ ኮሚኒቲ የሚባል የነበረው ፌሚና ይባላል። ፋውንዴሽን ኢትዮጵያን ሙስሊም ኢን ኖርዝ አሜሪካ ተብሎ የሆነ ሴንተር እዛ ውስጥ ነበር። ሁሉም ሙስሊም አንድ ነው፣ ግን የራስህን የሀገርህን ትፈልጋለህ እና ሴንተር በመኖሩ መጣን፣ እዛ ገባን። ቅዳሜ አስተማሪ አላህ የጀነት ያርጋቸውና ትልቁ አባታችን ሙፍቲ ሀጂ መሐመድ ስራጅ የሚባሉ ነበሩ። ከዛም እየቀጠልን እየበዛን ሄድን። አብዛኞቻችን በዚህ በኮሚኒቲ ላይ ነው ትዳር የያዝ ነው ኑሯችን ያስተካከል ነው። ክፍያ የሚባል ነገር የለም። በኮሚኒቲው ሁላችንም አንተ ተከባብረን እየሰራን ያለ ነው። የማረሳው ነገር ኢትዮጵያና ኤርትራ ከተለያዩች በኋላ እኛ እዚህን አሜሪካን ሀገር ባድሜ ረብሻ እስከሚመጣ ድረስ በወቅቱ ትዝ ይለኛል ከቪኦኤ አዲስ አበባ መጥቶ የሚገርም ነው የሃይማኖት አንድነት። ኢትዮጵያና ኤርትራ ተገነጣጥለው ተለያይተው እንኳን እዚህ ግን አንድ ላይ ነው የዛን ጊዜ የምናከብረው የነበረው። እነሱ 2 ቅዳሜ ማፍጠሪያ ካመጡ እኛ 2 ቅዳሜ እራት እናመጣለን። 2 ቅዳሜ እንደዚህ እያደረግን ባድሜ ረብሻ እስከሚፈጠር ድረስ አንድ ላይ ስለተከፋፈል ነገር አልነበረንም። በእንደዚህ አይነት ነበር ስናከብር የነበረው። በዛው እንግዲህ ኮሚኒቲው እየጨመረ መጣ። በአንድ ወቅት ላይ እነሱም የራሳቸውን ተለዩ። አንድ ጊዜ ብቻ ለስምንት ሰዓት ጾም ያለው ብሬክ የምናደርገው 5 ክለክ ላይ ነው ቶሎ ስለሚጨልም። ከዛ በኋላ ግን አብዛኛውን 16 ሰዓት እና 15 ሰዓት ነው። አሁን ለዘ ፓስ 5 ይርስ 16 ሰዓት ነው 16 ሰዓት ተኩልም ሰው። እኔ አሁን እዚህ ስራ ላይ ሆኜ ሁሉ ጊዜ በረመዷን ሌላ ጊዜ ማታደርገው በረመዷን ግን ራሱ ስፒሪቹዋል ስለሚያደርገ ጎበዝ ትሆናለህ ትለምደዋለህ። እንዴት 16 ሰዓት ጾማለሁ? ፀሐዩ እዚህ እንደምታዩት ነው፣ ውሃ ይጠማል። ግን ልክ የመጀመሪያው ቀን ጾሙ ስጾም ከዛ በኋላ ትለምደዋለህ፣ ምንም ነገር እንትን አይልህም።
አላሁ አክበር አላሁ አክበር
አላሁ አክበር። በእውነቱ የዛሬ የ1440 በተለየ ድምቀት ነው እንደምታዩ እዚህ ቦታ ላይ የካለፉት 9 አመት እንዲህ ብቻችንን ሆነን ይሄ ሁሉ ህዝብ ባለበት እና ካብ ነበር በዘለው የዘንድሮ ግን የኢትዮጵያው ድባብ በእውነቱ እኛም ዛሬ ምን ያህል እንደተደሰቱ ሁሉ ነገር እንዳማረ የዚህ የተለየ ነው ዘንድሮና በጣም ደስተኛ ነን። ህዝቡ በጣም ደስተኛ ነው። በአጠቃላይ በመላው ዓለም ያለው ሙስሊም ኢድ ሙባረክ ብያለሁ። በመላው የኢትዮጵያ ሙስሊም በተለየ ዛሬ ደስታ እንዳከበራችሁ እኛም ተደስተናል እና ቤተሰቦች እዚህ ያለውም በዲሲ ሜሪላንድ ቨርጂኒያ በአጠቃላይ የፈርስት ሂጅራ ጀማ ሁሉም በአጠቃላይ እንኳን አደረሳችሁ ለከርሞ አመት አመት ያደርሰን እላለሁ። ለኢትዮጵያ አንድ ወንድሜ አብሮ አደጌ ሐሽም ያሲን ከነመላው ቤተሰቦችህ እንኳን አደረሰ እላለሁ። አመሰግናለሁ።
የኢትዮጵያ የጸጥታ ችግር መፍትሄ የሚያገኘው መቼ ነው? ከሰሞኑ ወደ አሜሪካ ድምፅ ራዲዮ ጎራ ብለው ለነበሩ የኢትዮጵያ መንግሥት ተወካዮች የቀረበ ጥያቄ ነው። ባልደረባችን ጽዮን ግርማ ከጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት አቶ ንጉሡ ጥላሁንና ከኢትዮጵያ መንግሥት የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ጋር ቆይታ አድርጋ ነበር። መሰናዶው ከአቶ ንጉሡ መልስ ይጀምራል።
እንግዲህ ምንድን ነው ድህነትንም አሁን በሄድንበት ሁኔታ በሚፈለገው መልክ ቀንሰን ድህነት የስደት ምክንያት የማይሆንበት ደረጃ ላይ አልደረስን። አሁን ያለንበት አገራዊ ሁኔታ ደግሞ ቅድምም እንደገለጽ ነው በለውጥ ውስጥ ነው ያለ ነው። ከለውጡ ዋዜማ አገሪቱ ውስጥ ከፍተኛ የጸጥታ የሰላም ችግር እንደነበረ የምናስታውሰው ነው። በዚህ አንድ አመት ጉዞ ውስጥ ደግሞ ዜጎች ሰላማቸው ተረጋግቶ በአካባቢያቸው እንዲኖሩ ሲሰራ ቆይቷል። የሆነ ሆኖ ግን አሁንም ግጭቶችን በተለይም በሀገር ውስጥ መፈናቀል ማስቆም አልተቻለም። ይሄ እውነት ነው ማለት ነው። ይሄ ጉዳይ መቼ ነው የሚቆመው? እናም ደግሞ ይሄ ጉዳይ በተጨባጭ አሁን እንደሚባለው ወደ አረብ ሀገራት የስደት ሁነኛ ምክንያት ሆኗል፣ ዋነኛ ምክንያት ሆኗል የሚለው በራሱ ጥናት ያስፈልገዋል። ነገር ግን በተለይም ማንነትን ብሔርን መሰረት አድርገው የሚመጡ ግጭቶች ለዜጎች መፈናቀል ምክንያት ሆነዋል። በተለይም በሀገር ውስጥ ለሚደረግ መፈናቀል ማለት ነው። ይሄ አሁን ባለበት ሁኔታ የቅርቡን መረጃ ለመውሰድ አንደኛ መፈናቀል በሀገር ውስጥ እንዲቆም በመስራት፣ ሁለተኛ የተፈናቀሉ ወገኖች ደግሞ ባሉበት ቦታ መንግስት የተቻለውን ያህል ድጋፍ እንዲያደርግ፣ ወደ ነበሩበት ቦታ ደግሞ በአስቸኳይ እንዲመለሱ የማድረግ ስራ ነው አሁን የኢትዮጵያ ወቅታዊ ሁኔታ እየተሰራ ያለው። እንዲያም ሆኖ ግን ይሄ በማንነት ላይ ተመስርቶ የሚመጣ ግጭትና መፈናቀል ይቆየንበት፣ አሁን እዚህ ደረጃ ላይ ደረሰ፣ መቼ ነው ቶሎ የምንወጣው ከዚህ የሚባለውን ስናይ ወደዚህ ደረጃ የመጣ ነው። በአንድ አመት አይደለም፣ በሁለት አመት በሶስት አመት አይደለም፣ ረዘም ያለ ጊዜ ወስዷል። ይሄ ረዘም ያለ ጊዜ በደንብ ከሰራንበት አሳጠረ ነው። ሰዎች ሰው በመሆናቸው ብሔራቸውም ሃይማኖታቸውም ማንነታቸውም ከግምት ውስጥ ሳይገባ በየትኛውም የሀገራቸው ክፍል በነጻነት ሰርተው የሚኖሩበት ሁኔታ ለመፍጠር የመጀመሪያው ነገር በዚህ ላይ ችግር የሚፈጥሩ አስተሳሰቦችን ማቃናት እና መታገል በመንግስትም ሁሉም የሚመለከታቸው አካላት የሚሰሩት ስራ ነው። ሁለተኛው የህግ የበላይነት ማረጋገጥ ነው። ዜጎችን የሚያፈናቅሉ የትኛውም ማንነት ይኖራቸው፣ የትኛውም ኃላፊነት ይኖራቸው፣ የትኛውም ሀብት ይኖራቸው አፈናቃዮች ናቸው እና እነዚህን በህግ አግባብ የማስተካከል እርምት የመስጠት ስራ ነው። እነዚህ ሁለቱም እየተሰሩ ነው። በኢትዮጵያ ውስጥ በአሁኑ ሰዓት በአለፉት ግጭቶች ያፈናቀሉ፣ ይህንን የመሩ ያደራጁ፣ አመራርም ሆነው ዝም ብለው ያዩም ጭምር በቅርቡ እንኳን 1300 ያህል ሰዎች በህግ ጥላ ስር ሆነው እንደ ህግ አግባብ እንዲታዩ እየተደረገ መንግስት በዚህ ላይ የማያዳግም እርምጃ መውሰድ እንዳለበት አምኖ ወደ ስራ የተገባ ነው። የሆነ ሆኖ ግን ይቀጥማል።
አሁን ሙሱ እንግዲህ እንዳሉት የቀደመ ታሪክ ሊኖረው ይችላል። ይኖረዋል የማፈናቀል ጉዳይ። ቀደም መጀመሪያ አካባቢ ላይ ማፈናቀል ሲጀመር የብሔር ጉዳይ የብሔር አይደለም የማንነት አይደለም በግጭት ነው የሚሉ መግለጫዎች ነበሩ የሚሰጡትና አሁን ደግሞ ማንነት ማፈናቀል ጉዳይ እንዳለ እየገለጹ ነው። የሆነ ሆኖ ግን በእነዚህ ማፈናቀሎች ውስጥ ከፍተኛ ቁጥር ያለው ሰው መፈናቀሉ እንዳለ ሆኖ መልሶን ማቋቋም የሚወጣው የገንዘብ መጠን ከፍተኛ ነው። ንብረት በቀላሉ ሰዎች በጣም ብዙ ለፍተው ያፈሩት ንብረት በቀላሉ የሚያጡ ሰዎች ቁጥር ከፍ ያለ የሆነ የመጣ ነው ያለውና ይህንን ማስቆም አይችልም። ምክንያት እንዳለው የሚያፈናቅሉ ሰዎች አሉ ብለዋል። እየታሰሩ ነው ብለዋል። ግን አሁን ካለው ከአንድ አመት አለፈው በለውጥ የመጣ የተባለው የጠቅላይ ሚኒስትር አብይ አህመድ አመራርና አንድ አመት ያለፈው ነው። ማስቆም አይችልም እነዚህ ሰዎች።
ይህ ጉዳይ
ለይቶ ማስቆም አይቻልም።
በአዋጅ አይቆም፣ በመመሪያና በደንብ አይቆም። የመጀመሪያው ይሄ ሊቆም የሚችለው በአስተሳሰብ ነው። አስተሳሰብ አመለካከት በመገንባት ነው። የነበርንበት አስተሳሰብ የተዛባ ነው ስንል አተኩሮ የነበረው በቂም ላይ በጥላቻ ላይ በቁርሾ ላይ ነው። ስለዚህ ይሄ ጉዳይ በሰላም በይቅርታና በፍቅር ይተካብለናል። እነዚህ ጉዳዮች በስብሰባ በመመሪያ በደንብ በአንድ ጊዜ የሚሰርጹ አይደሉም። የአስተሳሰብ ግንባታ ስለሆነ ይሄንን ተቋማዊም ህጋዊም አድርጎ የመስራት ስራዎች እየተሰሩ ነው፣ ተጀምረዋል። ይሄንን ጉዳይ በጣም አጠንክረን ከሰራን ሁሉም የሚመለከተው አካል የሚረባረብ ከሆነ በአጭር ጊዜ የዜጎችን መፈናቀልና ጉዳት በወገኖቻቸው ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበትን ሁኔታ ልናስቆም እንችላለን። ነገር ግን ደግሞ በዚህ ጉዳይ ላይ ካልተባበርን፣ ሰውን በሰውነቱ የሚያከብር አስተሳሰብ ካልገነባን ይሄ ጉዳይ ሊቀጥል ይችላል። ስለዚህ በመንግስት በኩል በየደረጃው የተገመገመው በለውጡም ዋዜማ የተገመገመው አገራዊ አንድነትና ብሔራዊ ማንነትን አጣጥመን አልሰራንም ነው የተባለው። ጎልተው ከወጡ ችግሮች አንደኛው ይሄ ነው። ወደ ብሔራዊ ማንነት አተኩረናል ነው። ስለዚህ አሁን ይሄንን አስተሳሰብ የሚገታውና የሚያርመው የሚያቃናው አገራዊ አንድነት ኢትዮጵያዊ ማንነትን አጉልቶ መስራት፣ ለትውልዱ ይሄንን ማስተማር፣ በዚህ ላይ የሚመጡ እንከኖችን የማረም ስራ ነው።
ኢትዮጵያ የፍትህ ስርዓቱን ለማሻሻል እያደረገቻቸው ስላሉ ጥረቶች የሚነግራችሁ ዘገባ ዛሬ በምናከትመው ሳምንት አጋማሽ ላይ አስደምጠናችሁ ነበረ። ያ ጥንቅር በመቀጠል ይሰማል። አብራችሁን ቆዩ።
የህግ የበላይነት ጠቃሚ መሆኑን ለህዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ።
የፌዴራል ጠቅላይ ፍርድ ቤት ውስጥ ፕሬዚዳንት መዓዛ አሸናፊ ናቸው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹከላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ ማዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብረዋቸው ለመከሩ የህግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በእጅጉ ስለመራራቃቸው ለመረዳት እንደቻሉም አጋርተዋል።
I told him that the Supreme Court is expected to process 14,000 cases in Ethiopia.
ጠቅላይ ፍርድ ቤት 14000 መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮችን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ህንጻ ውስጥ በአመት የሚመለከታቸው መዝገቦች 80 ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከተዋል።
ወይዘሮ ማዛ ሽናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ድንቃራዎች እንዳሉ አነሳስተዋል።
ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከሚጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው፣ የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ። በፈረቃ ነው የሚጠቀሙት። ህብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው።
Sometimes for the right reason, sometimes because there is no communication.
የአሜሪካ ህግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልደ ኢትዮጵያን ሐሳብና ጥያቄያቸውን ሰንዝረዋል።
ስሜ እንደሳ ከመፈባላለሁ። ኢንተርናሽናል ኦሮሞ ሎየርስ አሶሲሽን ወኪል ነኝ። ተጠቅ የመጀመሪያው ጥያቄ የጠየቅኩት በስልጣን ላይ ያለው መንግስት አሁን ፒአርዲኤፍ ነው። ፒአርዲኤፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርጓል። ለመጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን ሩሊንግ ኮሊሽኑ ፋክሽኑ የፒአርዲኤፍ ፋክሽን ይቀየር እንጂ ስቲል ፒአርዲኤፍ ነው ያለው እና ፕሮሚስ ያደረገው የፍርድ ቤቶችን ነጻነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ሊነግሩን ይችላሉ? ኮንክሪት የሆኑ ፖይንቶችን እንዲነግሩን ነው። አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ከውጭ ሀገር እርዳታ እናገኛለን፣ ማግኘት ጀምረናል፣ ፕሮሚስም አለን ብለውናል ዩኤስኤአይዲን ጨምሮ። ይሄ ግን ከውጭ የሚገኝ እርዳታ የጁዲሻል ኢንዲፔንደንሱን የኢትዮጵያን ጁዲሻሪ ኢንዲፔንደንስ ነጻነቱን ላይ ኢንፍሉዌንስ አይኖረውም ወይ? አጠቃላይ ውይይቱን አስደስቶኛል። በተለይ ቺፍ ጀስቲስ ማዛ ሺዝ ኢምፕሬሲቭ።
አመሰግናለሁ። ስሜ ለሚካኤል አበበ ሳህለ ማርያም ነው። ካናዳ ቶሮንቶ የህግ ባለሙያ ነኝ፣ ወይም ጠበቃ ወይም ንግረ ፈጅ የሚባለው ማለት ነው። ከዚህ በፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት ከብቃት ማነስም ከፍራቻም ከስጋትም ውጭ ያለው ዲያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብ እና መቃወም ደግሞ መብት ሳይሆን የጥላቻ ተደርጎ ስለሚታይ ጭምር ማለት ነው። በዛ ምክንያት መስራት አልቻለም ነበር። አሁን ግን ነሰርሊ አሁን ያለው መንግስት እንደግፋለን ማለት አይደለም፣ ወይም ጥያቄዎች የሉን ማለት አይደለም፣ ወይም ምንተቻቸው ነገሮች የሉን ማለት አይደለም። ግን በየእምነታችን የምናምነውን አምነን የምናምነውን ይዘን ቀርበን መስራት በመንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለት ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት ባይቀጥልም በግድ እየገፋንም የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለሁ እኔ በኩሌ ማለት ነው።
በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም። ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሐሳባቸውን ማሰማት የፈለጉ ምሁራንም በስፍራው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው ሆኖም መንግስታት ህጎችን አገዛዛቸው ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረ ያነሳሉ። የአሁኑ የህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ።
1925 በአዲስ መልክ የኢትዮጵያ ህግ በተቋቋመበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ በሚለው መጽሐፉ ላይ ይህንን አትቶት እናገኛለን። እና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩ። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት እስኪፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት በዚህ ጉዳይ ላይ ደግሞ ህዝቡ እውነተኛ የህግ ባለቤት፣ እውነተኛ የስልጣን ባለቤት መሆኑ ሊመሰክር የሚችልበት ሁኔታ ለመመስረት ሁላችንም በዚህ ጉዳይ የምናደርገው ጥረት አስፈላጊ ነው እላለሁ። ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች፣ ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል።
የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው እርምጃዎች ዙሪያ የሀሳብ መዋጮ በበረከተበት መድረክ ላይ እውን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል? እየተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን የኢትዮጵያ ፍትህ ስርዓት ተሻሽሎ ማየት የኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ።
እኔ እንግዲህ እስካሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሁን የእድሜ ልክ ስርዓትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነፃ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋር ከጠቅላይ ሚኒስትሩ ጋር ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር እየደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት? እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታ ያህል ያን ያህል ግልጽ ነው እያሉ ነው። ስለዚህ እንደዚህ የሆነ እያለ ባለበት ሁኔታ እንዲህ አይነት መጠራጠር አላስፈላጊ ነው የምለው። ስለዚህ በተግባር እነሱ ያላቸውን እያዋጡ እነሱም እንዲካተት የሚፈልጉትንም እያደረጉ በተግባርም እየፈተኑ አብሮ ቢጓዙ ጥሩ ነው እላለሁ።
ትኩረቱን በሕግ የበላይነት መከበር ላይ ያደረገው ወርልድ ጀስቲስ ፕሮጀክት የተሰኘው ተቋም ሕግን በማስከበርና የሕግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን ዓመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች። እስካሁን ድረስ አብራችሁን ስለነበራችሁ አድማጮቻችን በጣም እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ በአዳዲስ ጥንቅሮች እንገናኛለን። ለዛሬው እናመሰግናለን። ደህና እምሹ።